Gambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ማክሰኞ ጥር 18 2013 ዓ.ም ተመረጠ። የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። እንደምን አምስታችኋል ክቡራን አድማጮች። ወደ ዕለቱ መሰናዶች ከመላፋችን በፊት ለዛሬ መራርጠን ካዘጋጀናቸው ጥቂቶቹን እናሰማችሁ።
መጀመሪያ ዲግሪ ተማሪዎች መጨረሻ አካባቢ መመረቂያ ጽሑፍ ጽፋሉ። ፕሮፖዛል እንዴት ይጻፋል? ቴሲስ መመረቂያ ጽሑፍ እንዴት ይጻፋል? በዩኒቨርሲቲ ደረጃ ያሉ አዳዲስ መምህራን አሉ ልምድ ጉዞ የሌላቸው። ለነሱ ደግሞ ፕሮጀክት ዊኒንግ ፕሮፖዛል የሚባል አለ እንዴት ይጻፋል የሚል ስልጠና ነው።
በዩቲዩብ አማካኝነት የድጋፍ ትምህርቶችን እያዘጋጁ ለተማሪዎች የሚያቀርቡት ላለፉት 13 ዓመታት በጅጅጋ ዩኒቨርሲቲ የማይክሮባዮሎጂ መምህርና ተመራማሪ የሆኑት ዶክተር አያሌው ንጉሴ ናቸው። ስለ ስራቸውና አጠቃላይ የትምህርት ጥራት ዙሪያ አነጋግረናቸዋል።
በጎዳና ላይ የማያቸው አረጋውያንን ተቸግሮ አይነበር ህፃናትን ያለኝን ብር እየዘረዘርኩ ከ50 በላይ ነው ማድርገው ግን ጎዳና ላይ ላፈረ የምሰጠው ማለት ነው።
አሁን ደግሞ የሰማችሁት ወጣት ባምቦ ከተማ በሚያደርጋቸው ሰናይ ተግባራት የሚታወቀው ኢዮኤል ከበደ ነው። የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብራችሁን ማመሻው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ኢትዮጵያንና ዓለም አቀፍ ድርጅቶች በትግራይ ክልል ህይወት አድን ድጋፍ ማድረግ እንዲችሉ የበለጠ ስራ መሰራት እንዳለበት ተሰናባቹ የአሜሪካ አምባሳደር ማይክል ሬይነር ተናግረዋል። በሌላ በኩል የኤርትራ ወታደሮች በትግራይ የሚያደርጉት እንቅስቃሴ እንደሚያሳስባቸው የገለጹት አምባሳደሩ በፍጥነት እንዲያበቃም ጥሪ ማድረጋችንን እንቀጥላለን ብለዋል። ግድያዎችን፣ የጾታ ጥቃቶችንና የሰብአዊ መብት ጥሰቶችን በተመለከተ ተጨባጭነት ያላቸው ሪፖርቶች ላይ በትግራይ እንደዚሁም መተከልም በመሰሉ ሌሎች ቦታዎች ገለልተኛ መጣራት እንዲደረግም ጠይቀዋል። ሆኖም የኢትዮጵያ መንግስት በትግራይ ያካሄደው ወታደራዊ ዘመቻ የማንኛውም መንግስት መብትና ግዴታ መሆኑን አምባሳደሩ ጠቁመዋል። የትግራይ ጦርነት የተካሄደው የአገሩን የግዛት አንድነት፣ የህዝብን ደህንነት የመጠበቅ ግዴታ ባለበት የፌዴራል መንግስትና ህገወጥ በሆነ የትጥቅ አመጽ መካከል እንደሆነም አምባሳደሩ ገልጸዋል። በጋምቤላ ክልል በሚገኙ እስር ቤቶች ውስጥ ከፍተኛ የመብት ጥሰቶች እየተፈጸሙ መሆናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። በተቃዋሚ ፓርቲዎች ላይም እስርና እንግልትን ጨምሮ የአባላት ቤተሰቦችም ከመንግስት ስራ እስከ መታገድ የሚደርስ በደል እንደሚደርስባቸው ኮሚሽኑ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከታህሳስ 12 እስከ ታህሳስ 15 ድረስ በጋምቤላ ከተማና ባኙዋክ ዞን ያደረገውን ጉብኝት ጠቅሶ ኮሚሽኑ ይፋ ባደረገው የጽሑፍ መግለጫ በተለያዩ እስር ቤቶች የሚገኙ ሰዎች አያያዝና ሰብአዊ መብቶች አጠባበቅ በአፋጣኝ ሊሻሻል እንደሚገባም አሳስቧል። በጋምቤላ ከተማ ማረሚያ ቤት ከታህሳስ ወር መግቢያ ጀምሮ በኦነግ ሸኔ አባልነት ተጠርጥረው በእስር ላይ የሚገኙት ሁለት የ11ና 1 ዓመት ሕፃን ወንዶች እንዲሁም የ14 ዓመት ሕፃን ሴት ከእስር እንዲለቀቁና በሕፃናቱ ላይ ድብደባ ያደረሱባቸው የጸጥታ አባላት ላይ በአፋጣኝ ምርመራ እንዲደረግባቸው አሳስቧል። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ባለፈው ሳምንት ያሳለፈውን የቀድሞ ፕሬዚደንት ዶናልድ ትራምፕ እንዲከሰሱ የሚጠይቀውን ክስ ዛሬ በይፋ ወደ መወሰኛ ምክር ቤቱ ሊልክ ነው። ምክር ቤቱ የወሰነው ትራምፕ ለስልጣን ሲሉ በዚህ ወር መጀመሪያ ላይ ደጋፊዎቻቸውን በምክር ቤቱ ላይ በደቦ የፈጸሙትን ጥቃት በማነሳሳት ወንጀል እንዲከሰሱ ነው።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው ፕሮግራማችን እንለፍ። ባለፉት 3 አስርት ዓመታት ኢትዮጵያ ውስጥ ከአንደኛ ደረጃ እስከ ዩኒቨርሲቲዎች ድረስ ያሉ የትምህርት ተቋማት ቁጥር በከፍተኛ ሁኔታ ጨምሯል። ይህ የቁጥር እድገት ግን ብቻውን በትምህርት ዙሪያ ያሉ ዘርፈ ብዙ ችግሮችን አላቀለለም። በሀገር እድገት ላይ የሚፈለገውን ለውጥ አላመጣም። ይልቁንም በስፋት የሚስተዋለው የትምህርት ጥራት ጉድለት በማህበረሰብ ላይ አሉታዊ ተጽዕኖችን እያስከተለ ነው። ይህንን ጉዳይ ወደፊት በስፋት የምንዳስሰው ቢሆንም ለዛሬ በተለይ የሁለተኛ ደረጃና የከፍተኛ ትምህርት ተቋማት ተማሪዎችን ብቃት ለማሻሻል በዩቲዩብ አማካኝነት የድጋፍ ትምህርቶችን እያዘጋጁ ለተማሪዎች የሚያቀርቡ የጅጅጋ ዩኒቨርሲቲ መምህር እንግዳ አርገን ጋብዘናል። እንግዳችን ዶክተር አያሌው ንጉሴ ይሰኛሉ። በትምህርት ጥራትና ከዛ ጋር አያይዘው በሚሰራቸው ስራዎች ዙሪያ አነጋግራቸዋለሁ። ቀጥሎ ይቀርባል። ዶክተር አያሌው ንጉሴ ላለፉት 13 አመታት በጅጅጋ ዩኒቨርሲቲ የማይክሮባዮሎጂ መምህርና ተመራማሪ ሆነው በተጨማሪም ከክፍል መምህርነት አንስቶ እስከ ኮሌጅ አመራር ሆነው ሲያገለግሉ በስፋት ያስተዋሉትና እጅጉን የሚያሳስባቸው የተማሪዎች ብቃት ማነስ ነው።
ዩኒቨርሲቲ ላይ ተማሪዎችን ተቀብለን ፎርም እናስሞላለን። የጾታ እድሜ፣ ቤተሰብ ባክግራውንድ የመሳሰሉ ዝርዝር መረጃዎች ይቀርቡና ያው ተፈርሞ ይገባል ወደ ሪጅስትራር። እና ያንን ስናስሞላ ብዙ ጊዜ የምናየው ነገር አለ። ኢቨን በቃ የባክግራውንድ ኢንስትሪያቸው፣ ኢንስትሪዎቻቸውን፣ የፋሚሊያቸውን ሁኔታ፣ የስራ የመሳሰሉትን በእንግሊዝኛ አስተካክሎ ለመጻፍ እንኳን የሚቸገሩ በጣም ብዙ ተማሪዎች ያጋጥሙናል ስንቀበል ማለት ነው። ስለዚህ ችግሩ ከታች ተያይዞ የመጣ ነው።
ለዚህ የተማሪዎች ብቃት ማነስ በዋናነት አስተዋጽኦ የሚያደርገው በኢትዮጵያ በየጊዜው ያሽቆለቆለ የሚሄደው የትምህርት ጥራት መሆኑን ዶክተር አያሌው ያሰምሩበታል። ከአንደኛ ደረጃ ጀምሮ በከፍተኛ ቁጥር የተስፋፉት የትምህርት ተቋማት በቂ ዝግጅት ሳይኖራቸው ቁሳቁስ ሳይሟላላቸውና በበቂ ሁኔታ የሰለጠኑ መምህራን ሳያገኙ የሚያስተምሯቸው ተማሪዎች በትምህርት ምዘና ወቅት የሚያመጡት ውጤት እጅግ ዝቅተኛ ከመሆኑ በተጨማሪ አገሪቱ የምታገኘው አምራች ኃይል ላይም ከፍተኛ ተጽዕኖ እያደረገ ነው።
እንግዲህ አዲሱ የትምህርት ፖሊሲ ስርዓቱ ለውጥ ከመጣ በኋላ በተለይ ከአንድ እስከ አራት ድረስ በቀጥታ ማሳለፍ ላይ ነው ሲሞከር የነበረው። ከመውደቅ የሚባል ጉዳይ አልነበረም። ከዛ በኋላ እንደገና የቋንቋ ኢሾች በተለይ እያንዳንዱ ክልል በአፍ መፍቻው መማር አለበት የሚል ጉዳይ መጣ። ስምንተኛ ክፍል ከደረሱ በኋላ ነው ወደ እንግሊዝኛ እንትን ማለት የሚጀምሩት። ከዛ በኋላ ምንድን ነው ነው እስከ ዘጠኝ ድረስ እንግሊዝኛን እንዳንድ ሳብጀክት ብቻ ነበር የሚወሰደው። ያ ሁኔታ አንደኛ በቋንቋ በጣም ደካማ ተማሪዎች በየኤሌመንተሪ እና ሃይስኩል ተማሪዎቹ እንዲወጡ ተደርጓል። ሁለተኛ ደግሞ የተማሪ ቁጥር በከፍተኛው ተጨምሯል። የመምህራን ቁጥርም የስልጠናው ጥራት በዛው ተዛማጅነት ስለቀነሰ በብቃት ዝግጅት ያላደረገ ወይ ደግሞ በብቃት በጥራት ያልሰለጠነ መምህር የሚያሰለጥኗቸው መምህራኖችም የራሱ የሚፈጥረው ችግር አለና ይሄ እንግዲህ እየተገባለለ ዩኒቨርሲቲ ይደርሳል።
በበቂ ሁኔታ ያልሰለጠኑ መምህራን በከፍተኛ የትምህርት ተቋማት ውስጥም እንደሚገኙ ዶክተር አያሌው ያስረዳሉ።
ዩኒቨርሲቲ ላይም ስትመጪ የመጀመሪያ ዲግሪ መምህራን ናቸው እንግዲህ ጥሩ ውጤት ያገኘ ተብለው በተለምዶ ሰቅሎ በግረት የሚባል ነገር አላለም በዛ ያስቀሯቸውና ቀጥታ እንደተመረቁ ያለምንም ልምድ ያለምንም ፔዳጎጂ ስልጠና ቀጥታ የሙያ ማሰልጠንና ዩኒቨርሲቲ ተማሪዎችን የማስተማር ውስጥ ነው የገቡት። ከፍተኛ የሆነ የመጀመሪያ ዲግሪ መምህራን ነበር ያለው በየዩኒቨርሲቲው። ቀስ በቀስ በእርግጥ ይሄ እየተቀረፈ መጥቷል። አሁን በሁለተኛ ዲግሪና በተለይ በሁለተኛ ዲግሪ ደረጃ በየተቋማቱ የመምህራን መስፋፋት አለ። ነገር ግን በሚፈለገው ደረጃ አልሄደም።
ሌላው በከፍተኛ የትምህርት ተቋማት ውስጥ በከፍተኛ ሁኔታ እየጨመረ የመጣውና ለትምህርት ጥራቱ ማሽቆልቆል የራሱን ሚና የሚጫወተው ደግሞ በእንግሊዘኛ ፕላጃሪዝም ተብሎ የሚጠራው የመመረቂያ ስራዎቻቸውንም ሆነ ሌሎች የጥናት ጽሁፎቻቸውን ከሰው ሀሳብ በመውሰድ ወይም በመስረቅ የሚሰሩ ተማሪዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ነው። በተለይ ከኢንተርኔት መስፋፋት ጋር ተያይዞ ይህ ችግር እየተባባሰ መምጣቱን ዶክተር አያሌው ያስረዳሉ።
ዶክተር አማረ አስገዶም ጥናት ሰርተው ነበር በዚህ ጉዳይ ላይ። አንደኛ አብዛኛዎቹ ስራዎች ቴሲሶች በግዢ ተሰርተው እንደሚቀርቡ፣ ጥናት አቅራቢዎቹ የሌላውን ስራ ሸምድደው ፓወርፖይንት አዘጋጅተው ፓወርፖይንቱን ፕሬዘንት እንደሚያደርጉ፣ ዳታ ኩኪንግ የሚባል አለ። በውሸት ፊልድ ሳይሄዱ ቤት ቁጭ ብለው ዳታ አሰብስበናል ብለው በውሸት የሚሰሩም እንዳሉ በዚህ ጥናት ተጠቅሷል። እንደገና ደግሞ በብዛት እኚህ ምሁር እንደጠቀሱት አዲስ ርዕስ ከመምረጥ ይልቅ በፊት የተሰሩ እና ለመኮረጅ የተመቹ ላይ ያጠነጥናሉ ተማሪዎች። ስለዚህ ምንድነው አብዛኞቹ ዝንባላቸው ምንድነው ሁለተኛ ዲግሪ ለማውራት ሁለተኛ ዲግሪ ስራዎች ራሱ ከጊዜ በከፍተኛ ሁኔታ እየተሽቆለቆለ ነው ያለው።
እነዚህና በትምህርት ዙሪያ የሚታዩ ተደራራቢ ችግሮች ናቸው ዶክተር አያሌውን ሃሁ ክላስ የተሰኘ የዩቲዩብ ቻናል በመክፈት ማህበራዊ ሚዲያን ለተማሪዎች የትምህርት ድጋፍ ለመስጠት እንዲጠቀሙ ያነሳሳቸው። ላለፉት 2 ወራትም ከሌሎች በጎ ፈቃደኛ መምህራን ጋር በመሆን ከ9ኛ እስከ 12ኛ ክፍል ላሉ የሁለተኛ ደረጃ ተማሪዎችና ለዩኒቨርሲቲ ተማሪዎች ተከታታይ ትምህርቶችን እየሰጡ ይገኛሉ።
ለሃይ ስኩል ተማሪዎች ከእንግሊዘኛ፣ ሂሳብ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ እና ለሶሻል ሳይንስ ደግሞ ማህበራዊ ሳይንስ ተማሪዎች ደግሞ ኢኮኖሚክስ እናስተምራለን። በዚህ በኩል ደግሞ ሁለት ትምህርት ነው መሰጠው። አንደኛው ሪሰርች ማተርስ ነው። ከአራት እስከ አምስት ወር ድረስ የሚቆይ ሰፊ ስራ ነው ማለት ነው። ለመጀመሪያ ዲግሪ ተማሪዎች መጨረሻ አካባቢ መመረቂያ ጽሁፍ ይጽፋሉ። ፕሮፖዛል እንዴት ይጻፋል? ቴሲስ መመረቂያ ጽሁፍስ እንዴት ይጻፋል? በዩኒቨርሲቲ ደረጃ ያሉ አዳዲስ መምህራን አሉ፣ ልምድ ብዙ የሌላቸው። ለነሱ ደግሞ ፕሮጀክት ዊኒንግ ፕሮፖዛል የሚባል አለ፣ እንዴት ይጻፋል የሚል ስልጠና ነው። ሌላው ደግሞ ማይክሮባዮሎጂ በሙያዬ ከአንድ ወር እንደዚህ በኋላ ይጀምራል።
የዩቲዩብ አስተምሮ ለኢትዮጵያ አዲስ ይሁን እንጂ በዓለም ላይ ግን ተፈላጊ የሆነ የመጣ የመማሪያ ዘዴ ሆኗል። ኢትዮጵያ ውስጥም ወደፊት የመለመድና ከክፍል ትምህርት ጎን ለጎን ጥሩ አጋዥ መሆን ተስፋ እንዳለው ዶክተር አያሌው ባደረጉት አነስተኛ ጥናት አረጋግጠናል ይላሉ። ስለሆነም የሃሁ ክላስ ጅማሬ በትምህርት ቢሮዎችና የትምህርት ተቋማት ከታገዘ ለትምህርት ጥራት መሻሻል አንድ አስተዋጽኦ ሊያደርግ ይችላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። እንግዳችንን ዶክተር አያሌው ንጉሴን ባድማጮች ስም አመሰግናለሁ። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ኢዮኤል ከበደ ባምቦ ከተማ እያደረጋቸው በሚገኙ ሰናይ ተግባራት የሚታወቀው ጣት ነው። በከተማው ኗሪዎች ዘንድ የሚታወቀው ያምቦ ህፃናትና አረጋውያን በጎ አገልግሎት ሲል በመሰረተው ተቋም ነው። ለበርካታ አረጋውያንና ህፃናት ህይወት መቃናት ምክንያት እየሆነ የሚገኘውን ይህን ወጣት ያምቦ ዘጋቢያችን ናኮር መልካን ነጋግሮ ቀጣዩን ዘገባ ልኳል።
ወጣት ዩኤል ከበደ ይባላል። ባምቦ ከተማ ተወልዶ ያደገው ይህ ወጣት የአምቦ ህፃናትና አረጋውያን በጎ አገልግሎት ድርጅትን መስርቶ ለበርካታ ህፃናትና አረጋውያን ድጋፍ እያደረገ እንደሚገኝ ተናግሯል። ወለዚህ በጎ አገልግሎት ተግባር እንዲገባ ምክንያት ስለሆነው ይገልጻል። ዩኤል
አንተቆልጃደኩኝ ለትምህርት አዲስ አበባ ገባሁኝ። ከዛ ሳንጨርስ ወጣ ወደ ሌላ ሀገር ወደ ካናዳ ገብቼም ተመረን ኖሮ የነበረ። ከዛ በኋላ ወደዚህ በጎ አገልግሎት ማለት ነው የገባው። ከዶም ጀምሮ ከትንሽነቴ ውስጥ ያደገ መሰለኝ። ሼር በማድረግ አምናለሁ፣ ያለን በማጋራት በእንደዚህ አይነት ነገሮች አምናለሁ። እና በዚህ አይነት ነገር ያሉ ጓደኞቼ ትልቅ ቸር ነኝ እንዲህ ያልኩ አይደለም፣ ግን ውስጥ ያለ ነገር እና ውስጥ ያለ ነገር ትኖራለህ፣ ሳትወድ በግድ ወደዛ መስመር ላይ ትገባለህ። የድርጅታችን ስም ማለት ነው አምቦ ህፃናትና አረጋውያን በጎ አድራጎት ድርጅት ነው የሚለው። ሳነሳ ሲጀምር ይሄን ነገር አምቦ ላይ ብቻ ሳይሆን አምቦ በጎ በማድረግ የምትታወቅ ሀገር ነች ብዬ ማለት ነው። እና በሀገሪቷ ዙሪያ በተለያየ አቅጣጫ ይህንን የበጎ አድራጎት ሁለቱንም ያማከለ ህፃናትንና አረጋውያንን ያማከለ ሴንተር ስለሌለ በብዙ ስፍራ ላይ እና እነዚህ ችግሮች ደግሞ በብዙ ቦታዎች ላይ ስላዩ ከዛ አንጻር ነው ስሙን ያወጣው። ሁለትም ከተመሰረተ 1-7 ወር ነው። ከዛ ወደ ስራ ከገባን ደግሞ ወደ 5 ወር ሊሆነን ነው ማለት ነው። እንዲጀምር ያነሳሳኝ መጀመሪያ ከካናዳ ወደ ዚባንድ አጋጣሚ ከ7 ዓመት በፊት መጥቼ ያየኋቸው ነገሮች ከባድ ነበሩ ማለት ነው። በጎዳና ላይ የማያቸው አረጋውያንን፣ ተቸግረው ነበር ህፃናትን፣ ያለኝን ብር እየዘረዘርኩ ከ50 በላዩን የማድርገው ግን ጎዳና ላይ ነበረ የምሰጠው ማለት ነው። ሁሌ እንዲያድርግ የምወጣው ሆኖ አላገኘሁት ማለት ነው። ውስጤ ረፍታታ። ከዛ ጊዜ በኋላ
ወጣቱ ወደዚህ በጎ አገልግሎት ተግባር ለመግባት የገዛ ንብረቱን መሸጡን ገልጿል። በአሁኑ ጊዜ በጎ ፈቃደኞችና አንዳንድ ድርጅቶች ከጎኑ የቆሙ መሆኑን በመጥቀስ ለወደፊቱ ስላቀደው ማብራርቷል።
የፊኒሽ ግሩፖች ነበሩ ፊላዳውያን ማለት ነውና ነሪካ ይባላሉ ነጃስሚን ይባላሉና ሆነ አጋጣሚ ስንተዋወቅ ክላይ ቶማስ ይባል ልጅ አለና እኔ ያገናኘታል ከዛ አወራን ከኔ ጋር ከተነጋገርን በኋላ መጣችሁ ማየት ትችላላችሁ አልኩ ሶስት ሆነን እንመጣለን ሲሉ ሶስት ሆናችሁ መጥመጡ ከሆነ ብዙ ሰዎች ችግረኞች ስላሉ ሁለት ሁለት ሻንጣ ይዛችሁ ልብስና ጫማ ይዛችሁ ነውና ከዛም በኋላ እሱንም እንሰጣችኋለን እንዲያርጋችሁ ምትመጡ ከሆነ መምጣት ትችላላችሁ ካልሆነ አልኳቸው አትመጡ ምናምን አልኳቸው ማለት በጣም ገረማቸው መጡ አይ ልብሱን ይዘው የተለያየ ነገር ዲስትሪቢዩት አደረግን እና አብረን ብንሰራ ደስ ይለኛል አለች ሄዱ እነሱም አስበውበት ወዲያው ኮሚኒኬት አደረጉኝና በጀቱ ማለት 500 ዩሮ መጀመሪያ ላይ እንትን ሲሉ እኔ እነሱ በጀት ሲበጅቱ ለአስር ሰው እኔ በዛ በጀት ማለት ነውና ወደ ከልፋ ሰዎች አከባቢ መረዳት እንዲችሉ እንዳቅም ማለት እነሱ 1500 ዩሮ ይረግሙ ይሄ ደግሞ የወጪያችንን 60% ይሄን ይበልጣል 20000 ወጪያችን ይሄን ያህል ነው እነሱ ደግሞ ከበር የሚያደርጉት ወደ 60000 አከባቢ ነው ማለት ነው እኔ 40000 ለራሴ ላይ መድብ ያለሁ ከዛ በተረፈ ደግሞ ሰዎች ልባቸው ሲነሳሳ ተከሌ ባካችሁ ለምለው ነገር የለም ያለውንም እንሰራውን ስራ ግን አፋይናል ሰዎች ልባቸው ይነሳሳና የሚችለው $50 የሚችለው $20 የሚችለው ደግሞ 100 ብር 200 ብር የሚሰጠኝም ሰው ለማለት ነውና እነዚህ ሙላ አንድ ላይ አመጣቸው 100000 ምናምን ማል ሙላ እንትን ይሄንን ነገር ሰራተኞች አሉ የትራክልን ፈጠራ በተመለከተ 11 ሰራተኞች ነው ያንን ማለት ነው እኔ ቮለንቲር ነኝ እምከፈለው እንትን የለኝም ሁሉም ግን ኮሚትድ ሆነው ነው የሚሰሩት
ወይዘሪት ዝናሻጀማ የበጎ አድራጎቱ ድርጅት መርሃ ግብር አስተባባሪ ነች በአሁኑ ጊዜ ድጋፍ ስለሚደረግላቸው ለሰዎችና ስለ ዩኤል ያለቻላት
አያም ፖሊቲክ ማረጋው ያበቋራቁ ስትሪክት አጠቃላይ ወደ 600 ሰዎችን ባምቦና ባምቦ ዙሪያ ያሉ ሰዎችን ይረዳል ከነሱ 300 አያዎቹ የምናገኘው ምጣተ ዳይሬክት የሚያገኙ ሰዎች ናቸው 38ቱ ደግሞ በሴንተር ውስጥ የሚረዱ ሰዎች ናቸው ሴንተር ውስጥ ስነ ሁሉንም ነገር ስለናቸው ነው ለዚህ አልባሳት ተጣማኝ ማኪን ቤት እንደምሽታቸው አለ እንደዚህ ነው እናኖራቸው አረጋውያን እንደዛም ደግሞ የጎዳናዎች ተጎዳና የሚያገኙ ልጆች አሉ የድርጅቱ መስራች ሲቪል ከበደ ነው የአምቦ ተወላጅ ነው ይፈልና ቋምቦ በጦርነት በብዙ ነገር የተጎዳች ከተማ ነች ብዙ ችግርተኞች ያሉባት ከተማ ነች እቺና ገሪን እቺ ነው ከተማ እንዴት ልርዳ በሚል ነው የጀመረው በዚሁ አሻል ጀምሮ አሁን ስራው ላይ ነው ትግባሪም እንደመሆኑ መጠን ጥሩ ተስፋ የሚሰጡ ነገሮች አሉ የሰዎች ሪስፖንስ በጣም ደስ የሚል ነው
ድጋፍ ከሚደረግላቸው ህጻናትና አረጋውያን መካከልም ያነጋገርኳቸው እንዲህ ብለዋል
ስሜ ተመስገን ተረፋ ነው
እሺ
ጎዳና ላይ ነው የምኖረው ሲጋራና ጭስ አለን ጫት እንበላለን አለቀን ተጣለን ሰግራለን ማዳበራ ውስጥ ነው የምናደረው መሬት ነው የምናደረው እኔ አሁን ገና ሁኔታ ውስጥ ነው ያለሁት እዚህ ልጆችን አሳድጋለሁ ምናምን ስለሆነ መጥቼ እዚህ ቁጭ ስል እዩል ከውጭ አንስቶኝ ወደ ቤቱ አስገባኝና እዚህ አሁን እዚህ የኖርኩ ነው ምግባችን ጥሩ ነው ልብሳችን ጥሩ ነው ሁሉም ነገር ጤንነታችን ሁሉም ደህና ነው አሁን እሱ እያኖረን ነው በስራት
ለወደፊቱ ምንድን ነው መሆን የምፈልገው
እኔ እንደ ዩኤል አድርጌ ልጆቹ ማሳደግ ነው የምፈልገው
ዲባቤ ውርሳ አማ ማናኞ ሙክነ ኬልተንዲራ
ድባቤ ውርሳ እባላለሁ አሁን ዩኤል በሰጠኝ ቤት ውስጥ ነው የምኖረው እግዚአብሔር ባዘጋጀልኝ ቦታ ነው የምኖረው ከዚህ በፊት የሰው ትራፊ በልቼ ምቹ ባልሆነ ሁኔታ ጎዳና ላይ ወጥቼ ነበር ስኖር የነበረው አሁን ፈጣሪ ዩኤልን ሰጥቶኛል አሁን ሰላምና ጤና ማግኝቻለሁ እሱን እየመረኩ እኖራለሁ ብለዋል ለወጣቶችም ተከታዩ መልእክት አስተላልፏል ወጣት ዩኤል
ለምን ማንካት ይችላል በአካባቢያችን በቀበሌያችን በሰፈራችን በቤታችን ለውጥ ማምጣት እንችላለን አምሳሎሚ ለብዙ ሰው ጌቱ ዳንስ ደግሞ ሸክሙ ነው አይደለም ስለዚህ በየአካባቢያችን ማለት ነውና ለውጥ ማምጣት እንችላለን ይሄን አይነት ነገር ደግሞ ያሻግረናል ዘመንን ያሻግረናል ክፉ ጊዜን ያሻግረናል ከክፉ አመድ ያሻግረናል ላይምሮችን ደግሞ ከመቼውም በላይ ከምንም በላይ ደግሞ ላይምሮችን ፍጹም ረፍትን ይሰጠናል ጤናን ይሰጠናል ወጣቶችን በዚህም ታይም ማለት ነውና ለብቻ አይደለም ኖርማል አንተ የምትፈልገው መኪና የምትፈልገው አይነት ነገር ብቻ አድርገህ በአንድ ትንሽ ጥላ ስር ለብቻ መቀመጥ መቻል አይደለም። ዓለም ሰፊ ነች፣ አገርም ሰፊ ነች። ሄልሜኒያ ኢትዮጵያ ውስጥ አምቦ ካምባልፈን ኢትዮጵያ ውስጥ ማለት ነው። እና ሁሉንም ከጎዳና ላይ ሰዎች ማግባት ቢያቅተኝ በእነዚህ በነበረበት እንትን ውስጥ ያሉትን ህጻናት እና አረጋውያንን መግቢያቱ አረጋውያንን መሰብሰብ እችላለሁ። እስክሰበሰብ ደግሞ አላርፍም ብዬ ነው የማስበው። ዋናው ነገር አላማ ነው። እኔ ብር ተማምኜ ይዤ አይደለም የተነሳው፣ ኮሚትመንቴን ነው። ያለኝን እወረውራለሁ ብዬ ነው የተነሳው። ያለኝን እየወረወርኩኝ ነው። እግዚአብሔር ይጨምርበታል።
ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርንና እንግዳውን እዮኤልን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። አሁን ደግሞ በአሜሪካ ሀገር በቅርብ ጊዜያት የተከናወኑ ፖለቲካዊ ክስተቶች ዙሪያ ወደ ተጠናቀረ መሰናዶ ነው የምናልፈው። አሜሪካ በቅርብ ሳምንታት ውስጥ አበይት ፖለቲካዊ ክስተቶች ተመዝግበውባታል። ለምሳሌ የህዝብ እንደራሴዎቹ መሰብሰቢያ ካፒታል ህንጻ በሰላማዊ ሰልፈኞች መወረሩና የአዲሱ ፕሬዝዳንት በዓለ ሹመት ጎልተው የሚነሱ የቅርብ ጊዜ ሁነቶች ናቸው። ለመሆኑ በእነዚህ ክስተቶች ዙሪያ ትውልደ ኢትዮጵያውያን ምን አስተያየት አላቸው? ሀብታሙ ስዩም የተወሰኑትን ሐሳብ አሰባስቧል። ወደዛው እንለፍ።
ከሶስት ሳምንታት በፊት በርካታ ተቃውሞ ሰልፈኞች የአሜሪካ ኮንግረስ አባላት መደበኛ ስራቸውን እያከናወኑ በሚገኙበት ሰዓት ካፒታል ሂል የተባለውን ህንጻ ሰብረው በመግባት ያልተጠበቀ ትርምስ ፈጥረዋል። ያን ክስተት ባለማመን ከተመለከቱት መካከል አንዱ ሙሉ ብርሃን ነገሰ ነው።
I was shocked by what I saw last Wednesday happening in the United
ባለፈው ረቡዕ በአሜሪካ መዲና ሲከሰት ባየሁት ነገር በጣም ደንግጫለሁ። ምክንያቱም እንዲህ ያለ ነገር በዚያ ሀገር ውስጥ ይከሰታል ብዬ አላሰብኩም ነበር። ሰዎች ምክንያታዊ ይሆናሉ፣ የህግ አስከባሪ ተቋማትም ይህ እንዳይከሰት ይከላከላሉ ብዬ አስቤ ነበር። ግን ሰዎች ምክንያታዊ አልነበሩም፣ የህግ አስከባሪዎችም የተፈጠረውን ማስቆም አልቻሉም። ስለዚህ ይህ በአሜሪካ ውስጥ የሆነ ነው ብዬ ለማመን ተስኖኛል።
በሜሪላንድ ግዛት ውስጥ በሚገኝ የኮሚኒቲ ኮሌጅ ውስጥ በመምህርነት በማገልገል ላይ የሚገኘው ሙሉ ብርሃን ክስተቱ አስደንጋጭ ቢሆንም የአሜሪካ የዲሞክራሲ ሂደት አብቅቶለታል የሚያስበል እንዳልሆነ ይናገራል። የተፈጠሩ ስህተቶችን መጠገን ግን አስፈላጊ ነው ባይ ነው።
Actually, my confidence in the US democracy is not affected much.
በእውነቱ በአሜሪካ ዲሞክራሲ ላይ ያለኝ እምነት ብዙም አልተነካም። ያልታሰቡ ችግሮች በየትኛውም ቦታ ሊከሰቱ ይችላሉ። ማንም ሰው ስህተቶች ስላለመፈጠራቸው ዋስትና ማግኘት አይችልም። የተፈጠረው ይስተካከላል ብዬ አምናለሁ። የአሜሪካ ዲሞክራሲ ወደ ቀደመው ደረጃው ወደ ዓለም ተምሳሌትነቱ ይመለሳል። ነገሮች ወደ ነበሩበት ይመለሳሉ።
It has been sampled to be looked up to by the whole world.
ሲልቨር ስፕሪንግ በተሰኘው የሜሪላንድ ግዛት ክፍል ውስጥ የሚኖረው መንግስታዊ ባልሆነ የረድኤት ድርጅት ውስጥ የሚሰራው ግርማ ከበደ በበኩሉ ክስተቱ ከተፈጠረ ከሰዓታት በኋላ የሆነው ነገር በሀገሪቱ የአስተዳደር መዋቅር የነበረውን መተማመን እንደጨመረው ያውሳል።
ከክስተቱ በኋላ የህዝብ እንደራሴዎች ምክር ቤት በድጋሚ ተሰብስበው የህዝብ ተወካዮችን ምርጫ ማጽደቅ መቻሉ የአሜሪካ ዲሞክራሲ ጠንካራና የተረጋጋ ስለመሆኑ ማሳያ ነው። በአሜሪካ ፖለቲካ ተቋማት ይበልጡን እንድተማመን ሆኛለሁ።
የካፒታል ሂሉ ነውጥ መሰል ነገሮች እንዳይከሰቱ ምን መደረግ አለበት የሚል አዲስ ውይይት ቀስቅሷል። በበርካታ ዓመታት በዩናይትድ ስቴትስ ውስጥ የኖረው ሙሉ ብርሃን ግለሰቦች ሊያደርጉት ስለሚገባው ለውጥ እንዲያስረዳል።
As an individual in the future, I will try to get
በሚሰራጩ ሴራ ትንታኔዎች ላለመሳሳት ለወደፊቱ እንደ ግለሰብ መረጃን በትክክለኛው ምንጭ ለማግኘት እጥራለሁ። ትክክለኛውን ሰው ለሐላፊነት መምረጤን አረጋግጣለሁ። ያልተገባ ሰው ስልጣን ሲይዝ ምን ሊፈጠር እንደሚችል ተመልክተናል። ተመሳሳይ ነገር እንዳይፈጠር ግለሰቦች ትክክለኛውን የህግ አውጪ የህዝብ እንደራሴ ስለመምረጣቸው ጥንቃቄ ማድረግ አለባቸው።
Vote for the right legislator, the right representative. So something similar won't happen again.
ዩናይትድ ስቴትስ ከሳምንት በፊት አዲስ ፕሬዚደንት ሹማለች። አዲሱ ፕሬዚደንት ጆ ባይደን ከፊታቸው ብዙ የቤት ስራ እንደሚጠብቃቸው እሙን ነው። ግርማ ከበደ አዲሱ አስተዳደር ቢያደርጋቸው ያላቸውን እርምጃዎች አጋርቶናል።
And the US democracy is still one of the strongest exemplary
የዩናይትድ ስቴትስ ዲሞክራሲ አሁንም በአለም ላይ በጥንካሬያቸው ምሳሌ ከሆኑት መካከል አንዱ ነው። ከፕሬዝዳንታዊ ለውጥ በኋላም የአሜሪካ ዲሞክራሲ ተቋማት ተጠናክረው እንደሚቀጥሉ እምነት አለኝ። ተተኪው ፕሬዝዳንት የተለያዩ ቡድኖችን ወደ አንድ ለማምጣት ይሰራሉ ብዬ አምናለሁ። ለአገሪቱ ችግር ፈውስ ለማምጣት በማህበራዊ መገናኛዎች የሚሰራጩ ሐሰተኛ መረጃዎችን ጉዳይ ልባት ለመስጠት እንዲሁም ለግጭቱ ምክንያት የሆኑ ጉዳዮች መፍትሄ ለማግኘት በእነዚህ ጉዳዮች ላይ የሚሰሩ ይመስለኛል።
በዩናይትድ ስቴትስ ውስጥ በርካታ ኢትዮጵያውያንና ትውልድ ኢትዮጵያውያን ይኖራሉ። ራሳቸውን አስተዋጽኦ እንዲያሳድሩ ከሰሞነኛ ሁኔታዎች ሊማሩ እንደሚገባ ያሳሰቡት ደግሞ በፖለቲካውና ማህበራዊ ልማቱ እንቅስቃሴ ውስጥ የሚታወቁት ዶክተር ፍሳሐ ሸቱ ናቸው።
በማናቸውም የፖለቲካ ሂደት ውስጥ ራሳችንን የራሳችንን ጣፋንታ በሚወስኑ የፖለቲካ ሂደት ውስጥ ቀጥተኛ ተሳታፊ መሆን ምን ያህል ውጤታማ እንደሚያደርገን እኛ በተለይ ወጣቶቹ ትልቅ ብዙ ጊዜ ማይሳተፉት ምርጫ ላይ ወጣቶች ናቸው። ከዚህ ብዙ ትምህርት መቅሰም አለባቸው ብዬ ነው የማስበው። እና የጣፋንታችን የሚወሰነው እኛ በምንሰጠው ድምጽ ነው። ስለዚህ በኋላ ችግሮች ከመጡ በኋላ አይተናል። እንግዲህ አራት አመት ሰው ኪላሪን አልመርጥም ብሎ አክሩፎ ቤቱ በመቀመጡ የገባንበትን እዳ የገባንበትን መከራ ሁላችንም አይተነዋል። እና ይሄ አይ ቲንክ ትልቅ ትምህርት ሊሰጠን የሚገባን ጉዳይ ሆኖ ከዚህ በኋላ በሚደረገው ምርጫ በተለይ ብዙዎቻችን ፕሬዝዳንታዊ ምርጫ ይመስለናል ትልቅ ወሳኝ። አንድም ፕሬዝዳንት አሜሪካን ሀገር ያለው ኮንግረስ በቃ ሌንዳክ ምንም የማይሰራ ፕሬዝዳንት ሊያረግ ይችላል። ከዚህ ምርጫው ጊዜ ሎካል በየአካባቢያችን የምናደርገው ምርጫ ነው ወሳኝ።
አስተያየታችሁን ያጋሩንን በሙሉ በአድማጮች ስም እናመሰግናለን። አሜሪካ ድምፅ ሀብታሙ ስዩም ሜሪላንድ።
የተከበራችሁ አድማጮች ለምሽቱ ያስተናጋናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ አሉላ ከበደና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁ ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም
But I know what I'm like, darling.